የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ጥቅምት 27/2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ሁለት ትውልደ ሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታና በሴንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል።
ከስራ በኋላ የሰዎችን በር አንኳኳ ነበር። በምርጫ ቀስቀሳ የተለያየ ጀርባ ላላቸው፣ ለምሳሌ ለካውኬዥያን፣ ለእስያውያን፣ በአጠቃላይ ከተለያየ ሃይማኖት ከመጡ ከ2000 በላይ ሰዎች በር አንኳኩቻለሁ።
ለሜን ግዛት ሊውስተን ከተማ ከተመረጡት ሶፊያ ሀሊት ናቸው። ለምሽቱ ይዘናቸዋል።
በታላቁ የኢትዮጵያ ህዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል። ዝርዝሩን እናስደምጣችኋለን።
በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል።
አባታችን ተገሎብናል፣ ንብረታችን ተዘርፈዋል። እኛ ከአንድ ሁለት ንብረት ሄደው ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስዶብናል።
ሲሰፋናፉር ዱበራዳሱ መተንገፋ ዱበሮተን ቀበከነር
የመጀመሪያ ወንድ ልጄ ነበር። የሞተበትን ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመታዋሉኝ። ሁሉም ነገር አልፎ በተረጋጋበት ነው ከምሽን ዝቅ ብሎ ባለው ስፍራ ላይ የገደሉ።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገቦች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አይደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ተመልሰን መጥተናል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የውጭ ጉዳይ አማካሪ ዛሬ ፕሬዚዳንት ትራምፕን ለመክሰስ በሚካሄደው ምርመራ ላይ ቃላቸውን ይሰጣሉ። ዶናልድ ትራምፕ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በፖለቲካ ረገድ እንዲረዷቸው ሲሉ ምርመራ እንዲጀምሩ በስልክ ሲጠይቋቸው ሰምተዋል ተብሏል። ጄኒፈር ዊሊያምስ ከክሱ መርማሪዎች ጋር በዝግ ስብሰባ ቃላቸውን ለመስጠት በቦታው መድረሳቸው ታውቋል። ፕሬዚዳንት ትራምፕ የዩክሬኑ ፕሬዚዳንት በፖለቲካ ተቀናቃኛቸው ባይደንና ልጃቸው ላይ ምርመራ እንዲያካሄዱ ስላደረጉት ጫና ምክትል ፕሬዚዳንት ፔንስ ምን ያክል እንደሚያውቁ ለማስረዳት ነው መርማሪዎቹ የሚፈልጉት። ትራምፕ በቀድሞ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንዲያካሄዱ የዩክሬኑን ፕሬዚዳንት ይወተውቱ በነበረበት ወቅት አሜሪካ ለዩክሬን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገዋል የሚል ክስ ነው የተያያዘባቸው።
የኢራን የኒውክሌር አገልግሎት ከምድር በታች ባለው ፎርዶ የኒውክሌር ተቋማት ውስጥ ዩራኒየምን የማዳበር ስራ መቀጠሉን ዛሬ አስታውቋል። ዩራኒየም ኒውክሌርን ለማንቀሳቀስ እንደ ነዳጅ ሆኖ የሚያገለግል ንጥረ ነገር ነው። ኢራን ከአራት ዓመታት በፊት ከሀያላን ሀገሮች ጋር ባደረገችው ስምምነት መሰረት ዩራኒየምን ላለማዳበርና ከማዳበር ጋር የተያያዘ ጥናትና ምርምር ላለማካሄድ ተስማምታ እንደነበር የሚታወስ ነው። ዩራኒየምን የማበልጸጉ ስራ የተጀመረው ትላንት ሌሊት መሆኑን አንድ የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር አገልግሎት ባለስልጣን እንደተመለከቱት የኢራን የአቶሚክ ኤነርጂ ድርጅት ባወጣው መግለጫ ላይ ጠቁሟል። ዩራኒየም የምታዳብርበት ደረጃ እስከ 4.5% እንዲሆን ማቀዷንም ኢራን ገልጻለች። ከሀያላን አገሮቹ ጋር ባደረገችው ስምምነት መሰረት ከሚፈቀደው መጠን ትንሽ ከፍ ይላል ተብሏል። ኢራን ዩራኒየሙን የማዳበሩ መጠን ከፍ ያደረገችው የኒውክሌሩን ስምምነት የፈረሙት ሀገሮች በዩናይትድ ስቴትስ የተጣለባትን ማዕቀብ በመወጣት በኩል እንዲረዷት ጥረት በምታደርግበት ወቅት ነው። ዩናይትድ ስቴትስ የጣለችባትን ማዕቀብ ነዳጅ ዘይት ወደ ውጭ እንዳትልክ ይገድባታል።
ቻይናና ዩናይትድ ስቴትስ በሚያካሄዱት የንግድ ጠብ አንዷ በሌላዋ እቃዎች ላይ የደነገጉትን ቀረጥ ለመቀነስ ተስማምተዋል ሲል የቻይና የንግድ ሚኒስቴር ዛሬ ገልጿል። ተደራዳሪዎቹ በሚያካሂዱት የንግድ ንግግር አንደኛ ዙር ስምምነት ላይ ከደረሱ ዩናይትድ ስቴትስና ቻይና ቀረጦቹን በተመሳሳይ መጠንና በአንድ ላይ መቀነስ አለባቸው ሲሉ የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ተናግረዋል።
አንድ የቻይና ፍርድ ቤት ፌንታል የተባለ ሱስ የሚያስይዝ መድኃኒት በድብቅ ወደ ዩናይትድ ስቴትስ አስወጥተዋል የተባሉ 9 ሰዎች ላይ የዛሬ የእስር ቅጣት በይኗል። የቻይና ፖሊስ ከሁለት ዓመታት በፊት በዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በኩል በደረሰው ጥቆማ መሰረት አንድ የሱስ አስያዥ መድኃኒት አዘዋዋሪ ቡድንን መያዙ ታውቋል። የቡድኑ የመሰረት ሽንግታይ የተባለች ከተማ ናት።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
አይደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ።
ቀዳሚው ርዕሳችን እዚህ ዩናይትድ ስቴትስ ያቆየናል። ዩናይትድ ስቴትስ ውስጥ ከሰሞኑ ሁለት ትውልደ ሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታና በሴንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል። የአሜሪካ ድምጽ የሶማሌኛ ክፍል ዘጋቢ ሞሐመድ ኦላድን ዘገባ ኤደን ገረመው ይዘዋለች።
ማክሰኞ ዕለት ሜን ውስጥ ባለችው በልዊስተን ከተማ ምክር ቤት ወረዳ አንድ ላይ ሶፊያ ሀሊድ የመጀመሪያዊቷ ሶማሌ አሜሪካዊት በመሆን በምርጫ አሸንፋለች። ከሶማሊያ የእርስ በርስ ጦርነት አምልጣ የመጣችው የ23 ዓመቷ ሶፊያ በ69.6% የድምጽ ምርጫ የምክር ቤቱ የመጀመሪያዋ ወጣት ለመሆን ችላለች። ኬንያ ከሚገኘው የስደተኞች ማቀያ ወደ አሜሪካ ስትመጣ የ7 ዓመት ልጅ ነበረች። ወደ ሜን ከመሄዳቸው በፊትም አሜሪካ የገቡት በኒው ጀርዚ ነበር። ለአሜሪካ ድምጽ ሬዲዮ ሶማሊኛ ክፍል በሰጠችው ቃለ መጠይቅ መሰረት ከምርጫው በፊት ለወራት የከተማዋ ነዋሪዎች ከሶማሊያ የሸሸች ወጣት ስደተኛን እንዲመርጡ በየበሩ እያንኳኳች ትዞር እንደነበረ ትናገራለች።
ከስራ በኋላ የሰዎችን በር አንኳኳ ነበር። በምርጫ ቅስቀሳዬ የተለያየ ጀርባ ላላቸው፣ ለምሳሌ ለካውኬዥያን፣ ለእስያውያን፣ በአጠቃላይ ከተለያየ ሃይማኖት ከመጡ ከ2000 በላይ ሰዎች በር አንኳኩቻለሁ።
ወደ ቢሮ የመጣችበት መንገድ ቀላል አይደለም ትላለች። በጊዜያዊነት የፌስቡክ ገጿን እስከ ማጥፋት ድረስ የድረ ገጽ ጥቃቶች ደርሰውባታል።
ኢንተርኔት ትሮልስ ቱ ሎካል አታክስ
ሄጅ እንኳን የማላውቅባቸው እንደ አላባማና ሚሲሲፒ ስቴቶች ውስጥ ያሉ ሰዎች በእኔ ላይ ጥቃትን ያነሳሱ ነበር። እኔ ላይ ያላቸውን መጥፎ ቃላት ሙስሊም በመሆኔ፣ ጥቁር በመሆኔ አናሳ አድርገው በአሜሪካን ፖለቲካ ውስጥ ምንም ቦታ እንደሌለኝና ወደ መጣሁበት እንድመለስ ይነግሩኝ ነበር። አንዳንዶቹ እንደውም እዚህ ከተማ ውስጥ ወዳሉ ሰዎች እየደወሉ እኔ እንድፈራ እንዲያጠቁኝ ይጠይቋቸው ነበር። በምርጫ ቅስቀሳዬ ላይ ለማተኮርና እነሱን ለመርሳት ስል የፌስቡክ ገጼን ራሱ ዘግቼው ነበር።
And that made me delete or temporarily delete my social media app.
ለዚህ ካነሳሷት ነገሮች መካከል አንደኛው ፕሬዝዳንት ትራምፕ ወደ ቢሮ ከመጡ በኋላ የተፈጠረው የእስልምና ፍራቻ መሆኑንም ትናገራለች።
You know, I believed in Lewiston and I continue to believe in Lewiston and they want change and
ይሄ ከተማና ህብረተሰቡ እንዲሁም የምረጡኝ ቅስቀሳ አዘጋጅቼ በህብረት የበይነ መረብ ፖሎችን አሸንፈናል። ለውጥ ፈልገው ነበር። እኔ ለውጥ ነኝ። እኔ ዛሬ ምንም አይነት ስም ቢሰጥህም አሜሪካዊ ከሆንክ ተወዳድረህ ለከተማህና ለህብረተሰቡ መልካም ነገር ለማድረግ ወደ ቢሮ ለመምጣት እንደሚቻል አስመስክሬያለሁ
ስትል ለአሜሪካ ድምጽ ተናግራለች። እጅግ በርካታ ሶማሌ አሜሪካውያን በሚገኙበት ሚኒሶታ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ከተመረጡ በኋላ ብዙ ጊዜ በሶማሌ ማህበረሰብ ላይ በትችት ተናግረዋል። መጤዋ ናዲያ መሐመድ ታዲያ ቀድሞ በቶም ሚለር ተይዞ የነበረውን የሴንት ሉዊስ ፓርክ የከተማ ምክር ቤት መቀመጫ እሳቸው በድጋሚ ባለመወዳደራቸው ምክንያት አሸንፈዋለች። ናዲያ በ63% አጠቃላይ የመራጮች ድምጽ ካስረነፈች በኋላ የከተማዋ አጠቃላይ መቀመጫ የምክር ቤት ቢን ወንበርንም አሸንፋለች። ናዲያም 23 ዓመቷ ሲሆን በልጅነቷ በሶማሊያ ያለውን የእርስ በርስ ጦርነት ሸሽታ የመጣችው ወጣት ሙስሊምና የመጀመሪያዋ ሶማሌ የከተማዋ ምክር ቤት አሸናፊ ሆናለች። ናዲያ ላለፉት 3 ዓመታት በሴንት ሉዊስ ፓርኮች የፖሊስ ክፍል ውስጥም የህብረ ባህላዊ አማካሪ ኮሚቴ ውስጥ ህብረተሰቡን በባህል ለማስተሳሰር ትሰራ እንደነበር ተናግራለች። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።
በተመሳሳይም እንዲሁ ግርማይ ዘ ሃይላይ የተባለ በቤተሰቦቹ ከኢትዮጵያ ወደ ሱዳን በ1980ዎቹ ሄደው እዛ ከተወለደ በኋላ በአራት አመቱ ሲያትል መጥቶ የሲያትል ያደገ የኢትዮጵያዊ የዘር ግንድ ያለው አሜሪካዊ በኪንግ ካውንቲ ውስጥ አሸንፎ መቀመጫ አግኝቷል። ለናገኘው ከፍተኛ ጥረት ያደረግነው እስካሁን ለናገኘው ስላልቻልን አላመጣነውም። ነገር ግን በተቻለን አቅም ነገ ይዘነው እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በታላቁ የህዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል።
በኢትዮጵያ በግብጽና በሱዳን የውጭ ጉዳይ ሚኒስትሮች የተመሩት የልዑካን ቡድኖች የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚዳንት በተገኙበት ፕሬዚዳንቱ ዋይት ሀውስ ቤተ መንግስት ተቀብለው አነጋግረዋል። ልዑካኑ ከፕሬዚዳንት ትራምፕ ጋር ካደረጉት ቆይታ በኋላ ውይይታቸውን ቀጥለው የጋራ መግለጫ አውጥተዋል። ሰለሞን አባተ ዝርዝሩን እንዲህ ይዞታል።
በኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ በሱዳን የውጭ ጉዳይ ሚኒስትር አስማ መሐመድ አብደላ፣ በግብፅ የውጭ ጉዳይ ሚኒስትር ሳሜህ ሐሰን ሹክሪ የተመሩ የሦስቱ ሀገሮች ልዑካን፣ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን እና የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የተሳተፉበት ስብሰባ ነው ትናንት ዋሽንግተን ዲሲ ላይ የተካሄደው። ከኢትዮጵያ በኩል የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተገኝተዋል። ፕሬዚደንት ዶናልድ ትራምፕ የጠሩት ይህ የዋሽንግተን ዲሲ ስብሰባ በተለይ በካይሮና በአዲስ አበባ መካከል ያለውን አገም ጠቀም የሆነ የትብብርና የስምምነት መንፈስ ለማጠናከር ውጥረቱንም ለማርገብ የታሰበ እንደሆነ ተገልጿል። ቀደም ሲል የወጡ ዘገባዎች ይህንን ስብሰባ ፕሬዚደንት ዶናልድ ትራምፕ የጠሩት በግብፁ ፕሬዚደንት አብደልፈታህ ኤልሲሲ አሳሳቢነት እንደነበረ ተናግረዋል። ልዑካኑ በትናንት ስብሰባቸው ማብቂያ የአቋም መግለጫ አውጥተው ነው የተለያዩት። የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ፣ የግብፅ፣ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ። የግብፅ፣ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓ.ም ተገናኝተዋል። በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ማንቀሳቀስ ኦፕሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓመተ ምህረት የመርሆች መግለጫ መሰረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ አራት መንግሥታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል። ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓ.ም ለማጠናቀቅ ለመሥራት እንዲሁም ህዳር 28 2012 ዓመተ ምህረት እና ጥር 4 2012 ዓመተ ምህረት ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ ሁለት ስብሰባዎች ላይ ለመገኘት ተስማምተዋል። እስከ ጥር 6 2012 ዓመተ ምህረት ስምምነት ላይ የማይደረስ ከሆነ የ2008 ዓመተ ምህረቱ የመርሆች መግለጫ አንቀጽ 10 ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል። የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብፅ፣ ለኢትዮጵያና ለሱዳን ሕዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ። ማስታወሻ፣ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ፣ የ2008 ዓመተ ምህረቱ የመርሆች መግለጫ አንቀጽ 10 ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ፣ የጥቅስ መጀመሪያ 10 አለመግባባቶችን በሰላማዊ መንገድ የመፍታት መርህ። ሦስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥቅስ መጨረሻ። ይህ በእንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብጽና ከሱዳን ከፍተኛ ተጠሪዎች ጋር መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሶስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ህዳሴ ግድብ ላይ ለረጅም ጊዜ ለቆየ ውዝግባቸው መፍትሄ እንዲገኝ ለማገዝ ከግብጽ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን። ስብሰባው የተካሄደው በመልካም ሁኔታ ነበር። ውይይቱ ቀኑንም ቀጥሎ ይውላል ብለው ነበር ፕሬዚደንቱ። የሶስቱ ሀገሮች ከፍተኛ ልዑካን፣ የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት።
ሰለሞንን እናመሰግናለን። ሰለሞን እንግዲህ ከዚህ በተጨማሪ ለዚህ ስብሰባ እዚህ የመጡትን ሚኒስትሮች ለማግኘትና ለማነጋገር ከፍተኛ ጥረት እያደረገ ነው። በአሁኑ ሰዓትም በኤምባሲ በኢትዮጵያ ኤምባሲ ይገኛል። በቀጥታ የፌስቡክ ስርጭትም የማቅረብ ሀሳብ አለው። እንግዲህ አድማጮች ተከታተሉት። እኛም ሁኔታውን እየተከታተልን ይዘንላችሁ እንመለሳለን። ተከታዩ ዘገባችን ከሰሞኑ ግጭትና ጥቃት ጋር የተያያዘ ነው።
በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይ እንዳይደገም የሕግ የበላይነት እንዲረጋገጥም ጠይቋል። ጽዮን ግርማ ዝርዝር አላት።
ፋንታሁን ኃይሉ ከ14 ቀናት በፊት በኢትዮጵያ የተለያዩ ቦታዎች በተቀሰቀሰ ግጭትና ጥቃት ምክንያት ዶዶላ ከተማ ውስጥ ወላጅ አባቱን አቶ ኃይሉ አስማረን አጥቷል። የሟች ቤተሰቦችም ተፈናቅለው ዶዶላ ቤተክርስቲያን ውስጥ ይገኛሉ። የስድስት ልጆች አባት የሆኑት አቶ ኃይሉ ዶዶላ ውስጥ ከ1980 ዓ.ም ጀምሮ ኖረው ስድስት ልጆች አፍርተዋል። ቤት ውስጥ ታመው በተኙበት ዱላና ስለታማ ነገር በያዙ ወጣቶች ጥቃት ደርሶባቸው ሕይወታቸው እንዳለፈ ገልጾልናል።
የምን በድንጋይ የሚደረግ ቤታቸው ውስጥ በተኙበት ታርደው እጃቸው ተቆራርጦ አንገታቸው ታርዶ እና ሆዳቸው በቢላ ተቀዶ ነው የተደረገ ድርጊቱ። የአባታችን ደም የአባታችን ሕይወት ይፋረድልን ለኢትዮጵያ ይህንን የአባታችን አሰቃቂ ግድያ ይሄ በቃ አንገት መታረድ እጃቸውን ተቆርጦ እጃቸውን እኮ ከነ አካላቸው አይደለም የቀበርናቸው። አንድ እጃቸውን እኮ አተን እስካሁን አላገኘነውም እኮ ካለ አንድ እጅ ነው የቀበርናቸው አባታችንን። ይህንን ፍርድ ለእግዚአብሔር እና ለኢትዮጵያ ሕዝብ ሰጥተናል።
ፋንታሁን እንዲህ ያሉ ነገሮች ተመልሰው እንዳይከሰቱ ማድረግ የሚችለው መንግስት እንደሆነ ያምናል። የሰሞኑን ሁኔታ በማስመልከትም ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ ቤተ ክርስቲያን ውስጥ ተጠልለውና ሀዘን ላይ በመሆናቸው እንዳልሰሙ ገልጾ፣ ነገር ግን ከመንግስት መግለጫ ባሻገር የህግ የበላይነትን ማስከበር የዜጎችን ደህንነት ያረጋግጣል የሚል ሀሳብ አለው።
ይህንን ነገር ማስተካከል የሚችለው መንግስት ነው። እኛ አሁን አባታችን ተገሎብናል፣ ንብረታችን ተዘርፈዋል፣ ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስዶብናል። አማራና ክርስቲያን በሆናችን ነው፣ የሰው አገር ሰው ነን እና ይህንን መንግስት ካልደረሰልን በስተቀር ምንም ማድረግ አንችልም። ይህንን ከመንግስት ነው የምንጠብቀው። አሁንም ቢሆን ተደራጅተው እንትን እያሉ ነው ያሉት። ምንም የተረጋጋ ነገር የለም። እኛ ጋ አሁን የመንግስት የህግ የበላይነት ካልተከበረ በጣም አስቸጋሪ ጉዳይ ነው ካለንበት ለመውጣት። እግዚአብሔር እንግዲህ ያው የመንግስት ካለ ያውጣል። እንግዲህ ምንም ማድረግ አንችልም። እስከ መቼ ነው ቤተክርስቲያን ተጠልተን የምንኖረው? እኛ እኮ ለሰው ረጂ የሆነች ሆነ ዛሬ ተረጂ የሆነ እኛ ለስንቱ እየረዳን ነበረ። ዛሬ ካለምንም በአንድ ቲሸርት ነው የወጣ ነው እኮ ካለምንም ስል ስለዚህ ፈጣሪ እንግዲህ እንትን ይበላል።
ገለልተኛ የሆነ የጸጥታ አካል በሀገሪቱ ላይ ቢኖር መፍትሄ ይኖራልም ብሏል። ሰሞኑን በተለያየ ቦታ በተፈጠረው ጥቃትና ግጭት የደረሰው አደጋ አይነት ከአካባቢ አካባቢ ይለያያል። ያገኘነው መረጃ እንደሚያሳየውም በሁሉም ቦታዎች በሚደርሱት አደጋ ህይወታቸው ያለፈው ከጉዳዩ ጋር ምንም ግንኙነት የሌላቸው መደበኛ ኑሯቸውን ሲኖሩ የቆዩ ዜጎች መሆናቸውን ነው። ቢቂላ ሲርና የተባለ የ18 ዓመት ወንድ ልጃቸው በዚሁ ግጭት በአምቦ በታጣቂዎች የተገደለባቸው እናት ወይዘሮ አበቡ ሰፈራ ከነበሯቸው አራት ልጆች አንዱ እንደነበር ይናገራሉ።
ሰፋናፉር ዱበራ ደስመተንገፋ ዱበሮ ተንቀበ ከነር ዲረሰብ ብቻ ንቀበ ማለም በከ ፖሊሲ ድመቶ ጀሴ ደንካ ጥይት ይርኩ
ተ የመጀመሪያው እንደ ልጅ ነበር የተቀሩት 3ቱ ሴቶች ናቸው የሞተበት ምክንያት አላወቁም ግን ፖሊስ ነው በጥይት የመታውልኝ ሁሉም ነገር አልፎ በተረጋጋበት ነው ከምሽን ዝቅ ብሎ ባለው ስፍራ ላይ የገደሉት
ልጃቸው በጥይት ከተመታ በኋላ ህይወቱ ስላላለፈ ወደ ሌላ ሆስፒታል ተወስዶ የነበረ ቢሆንም ነገር ግን አይናገርም ነበር ጥይቱ በግንባሩ ገብቶ ከበስተኋላ ወጥቷል ሐሙስ ቀን ከተመታ በኋላ የዚያን ቀን ለሊት ሆስፒታል አድሮ አርብ ቀን ያረፈው ይላሉ ስለ ልጃቸው ሲናገሩ
አንሞ ድሩማኑ ሙጭጭ መናጅራ ኪሳ ነንኩባ አባን ቀቦ አባን ብረንጅሩ ወምቶ ማንቀቡት መታንገፋ
ለፊትም እሱ ነበር የተለያየ ነገር እየሰራ የማይኖርን እኔ ታማሚ ነኝ አባቱም በህይወት የለ እርሱ ነበር ታላቅ ኪራይ ቤት ውስጥ ነው ያለነው እሱንም ይኸው ገደሉት ሞደቀየና ጥቼ እየተቸገርኩ ነው
እናቱ ወይዘሮ አበባ ያይዘው አባቱ በ2006 ዓመተ ምህረት ነው ያረፉት የተቀሩት ሌሎቹ ሴት ልጆች ደግሞ ራሳቸውን የቻሉ አይደሉም ቢቂላ ሸንኮራ እየነገደ አንዳንድ ነገሮችንም እየሰራ ያኖረን ነበር የወደፊቱን እንግዲህ እግዚአብሔር አውቃል እኔ ምን አውቃለሁ ይላሉ አሁን ስለ ኑሮ ምንም አላስብም ምን ይሆነ እንዳለም አይገባኝም ዞሮብናል አንድ ያለኝን ወንድ ልጄና ጥቼ ምን ኑሮ ነው ዝም ብለው ምንም ያላደረገ ህፃን ልጅ እየገደሉ ምንም ነገር ሳይኖር መሳሪያ መተኮስ መግደል ምን ማለት ነው እንደዚህ አይነት ነገር አለ ሲሉ ይጠይቃሉ እህቱንም አነጋግረናት ነበር
እኔ ግን በጣም አዘን ተስምቶኛል ከዛ በቃ ለምን ዝም ብሎ እኛ ዘመዳችን ለምን ይሞታል ብለን ሲወሳይታችን ነው ከዛ ደግሞ እንትን ዝም ብሎ ነው ተመቱ በቃ እሱ ደግሞ የኦሮሚያ ፖሊስ ነው መጣ ደግሞ በጣም ነው ፈሰሰ በቃ
ግድያው ተጠንቶ ለምን እንደተመታ ኦሮሞ ያለምንም ሰበብ ለምን ያልቃል የኦሮሚያ ፖሊስስ ለምን ይመታዋል ስትል ትጠይቃለች
ሰሬን ጋሪን ይለ ኢልሞሺ ሴራን ኩንፈት ጉዲፈት ሰሬን ገሬን ገሩ ዴሪስቴት ሞ ኢልሞሽን ያቲ
ጥሩ ውሻ እንኳን ግልገሎቿን ተንከባክባ በስርዓት ታሳድጋለች መጥፎ ውሻ ግን መልሳ ግልገሎቿን ትበላለች ለምን ገደሉት አባታችን ከሞተ በኋላ እርሱ ነው ከእናቴ ጋር የሚረዳን ትምርቱን እየተከታተለ ማለቴ ነው እኔም ሽንኩርት እየነገርኩ እናቴም ፊልተር ጣላ እየሸጠች ነው የምንኖረው
በአዲስ አበባ ዙሪያ ወለቴ በሚባል አካባቢ የፕሮቴስታንት ቤተክርስቲያን አገልጋይ ባለቤታቸው አቶ ኢሳያስ ጉደቶ እንደተገደሉባቸው የሚናገሩት ወይዘሮ መሰረት በርጋሱ በበኩላቸው ባለቤቴ ከእግዚአብሔር አገልግሎት ውጪ ምንም በማያውቀው ጉዳይ ነው ህይወቱ ያለፈው ትላል
ስለ ፖለቲካ አቅም ወንገል አረበኛ ነው ወንገላዊ ኢሳያስ ጉደቶ ይባላል ከጸሎት ልክ ጾም ጸሎት ላይ ነበረ ስለ ምድርቱ ስለ ቸርቱ የጸለየ ነበረ ጠዋት ራሱ እስከ 9 ሰዓት አልበላም ልጸልይ ብሎ ነበረ ጸሎት ላይ ነበረ ከዛ በኋላ ምሳውንም ሳይበላ እንግዲህ እንዳጋጠመ የቤት ውስጥ ቢያንስ አንድ 40 የሚያክሉ አይሱዝ ሞልቶ አትኛ ሰፈር ገቡ ቀጥታ ቤት ከፍቶ ገቡ ከዛ በኋላ ከገቡ በኋላ ግላና ገጀራ አወጡ ከዛ በኋላ ከራሱ በላይ ሲሆን እኔና ልጆቼን አስመለጠ ራሱ እንግዲህ ሞት
በአሁኑ ሰዓትም ሁለቱ ልጆቿን ይዛ 40 ምንጭ እንዳለች ትናገራለች ጥቃቱ ሲፈጸም ግንባሯ ላይ በድንጋይ የተፈነከተችው የአምስት ዓመት ልጇ ስለ ሁኔታው እንደምትጎተጉታትም ትገልጻለች
ትልቋ ጠይቃለች በጣም ታቃለች በገጀራ በዱላ መጥቶ አይደለ አባይን አቃተና ገደሉ አይደለ ያለች በጣም ታውራለች እኔ ምንም ለማለት ራሱ በጣም የደረሰኝ ጉዳት ከልብም በላይ ሆነ ምንም ማደራፊ ከብደኛል ግን ይሄ እኔ ራሱ አሁን በኋላ ብቆም ይሻላል እንደ ሰውና ሰው ለማባላት ነው እንደ ተነሳ ወይ እንዴት ነው መገለጫም እንኳን እስካሁን ምንም ነገር የለም ተደብቆ ራሱ ምንም መገለጫ የሰጠው የለም እስካሁን መገለጫም የሰጠ አይመስልኝም አላየሁትም ቲቪ ለልከታተል ነበር
ሶስቱ በተለያየ ቦታ የሚገኙ ያነጋገርናቸው ቤተሰቦች የሚወዷቸውን የቤተሰባቸውን አባል እንዳጡ ይናገራሉ። ጠቅላይ ሚኒስትር አብይ የሰጡትን መግለጫም አላዳመጥንም ብለዋል። ይህ የሆነው እንዳይደገም ግን መንግስት ለዜጎቹ ህጋዊ ጥበቃን መስጠት አለበት ይላሉ። ሌላ ተመሳሳይ ግጭት ደርሶባቸዋል ተብሎ በሚታሰብባቸው ቦታዎች ስልክ እየደወልን ለመጠየቅ ሞክረን ነበር። ወደ አርሲ ሮቢ ደውዬ ነበር። አንድ ወጣት አገኘው። በወቅቱ በቡድን የተከፋፈለ ጸመሰል ነገር ግጭት አልተከሰተም ሰውም አልተጎዳም ምክንያቱም ህዝቡ እርስ በርሱ አበረደው ብሎናል።
ግጭቱ ሰላማዊ ሰልፍ ነው። በ11 ሰላማዊ ሰልፍ ነው የተወጣው።
እሺ።
እና ያ ሰላማዊ ሰልፍ ደግሞ ያው ከተቆጡ ካለፉ በኋላ በአዘር ሽማግሌና በከተማው ወጣት በህዝቡ አማካኝነት የታሰሩ ሰዎችን ነበሩ ጥቂት፣ እነሱም ተፈተዋል። እነዛ ሰዎችም ተፈቱ። ህዝቡም እርስ በርስ እኛ የምንጣላ ሰዎች አይደለንም፣ ቤተ ክርስቲያን የምናቃጥል ሰዎች አይደለንም እና ስለዚህ እኛ አብረን መኖር ስላለብን በሚል ህዝቡ ተላቅሶ ነው የታረቀው። እርቀ ሰላም ወርዷል።
ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ተሰጡት መግለጫ ሟቾችን በብሔር በጾታና በሃይማኖት ለይተው በዝርዝር መናገራቸው ይታወሳል። ይህ የተደረገበትን ምክንያት ሲገልጹም በአንድ አገር ውስጥ አንድ እሳት ሲነሳ አንዱን አቃጥሎ አንዱን ትቶ እንደማያልፍና እንዲህ ያለ አደጋ ሲከሰት ሁሉንም የህብረተሰብ ክፍል እንደሚነካ መናገራቸው ይታወሳል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለው ጋቢና ቪኦኤ ነው። ጽዮን ግርማና ኤደን ገረመው እያስተናገድናችሁ ነው።
አዎ እንግዲህ ኤደን፣ ትላንትና የዚህ የሲዳማ ህዝበ ውሳኔ የመራጮች ምዝገባ እየተካሄደ መሆኑን ዘግበን ነበረ። አሁን ዋናው ትልቁ ምርጫ ሀገራዊ ምርጫ ከመደረጉ በፊት የለውጥ ጊዜ ነው ተብሎ ምርጫ ቦርዱ አዲስ ከተዋቀረ በኋላ ይሄ የሲዳማ ህዝበ ውሳኔ ምርጫ አነጋጋሪ ሆኗል እና ዛሬ ምን አለ እዛ አካባቢ ብለን ዘጋቢያችን ጋር ዮናታን ዘብዴዎስ ጋር ደውለን ነበረ። አንዱ አጠር አድርጎ ገልጾልናል የዛሬውን ውሎ። የሲዳማ ውሳኔ ህዝብ የመራጮች ምዝገባ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል፣ መግለጫ ሰጥተዋል። ማምሻውን ነው ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት። በሌላ በኩል ደግሞ ተመዝግበው የመምረጫ ካርዳቸውን የወሰዱ መራጮች ዴሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበት ካርድ መውሰዳቸውንና የምዝገባ ሂደቱን በጥሩ ሁኔታ ላይ እየተካሄደ እንደሆነ ተናግረዋል። በዛው ነው የሚገኙት በሐዋሳ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ። ሁሉም ቁሳቁሶች 6000 ገደማ የምርጫ አስፈጻሚዎች ወደ ምርጫው ጣቢያዎች መግባታቸውን በሁሉም ጣቢያ ተወካዮች የሲዳማ ውሳኔ የህዝብ መራጮች ምዝገባም ዛሬ ጠዋትና ከሰዓት በኋላ በሁሉም ምርጫ ጣቢያዎች መጀመሩን አስታውቋል። በማህበራዊ ሚዲያም ላይ ፎቶ ስናይ ነበር ሰዎች ተሰልፈው ሲመርጡ። እንግዲህ የመራጮች ምዝገባ ቀን ሲመዘገቡ ያው ለምርጫው ዝግጅት ሲያደርጉ ፎቶዎች ታይተዋል። በጣም ብዙ ሰው ወጥቶ ሲሰለፍ እንግዲህ ተራዝሞ ነው የምርጫው ቀን የመምዝገባው ቀን ተዘግይቶ የተጀመረ ነው። የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ግን ወይዘሪት ብርቱካን ሚደቅሳ ገልጸዋል በጋዜጣዊ መግለጫቸው። ውሳኔ ህዝቡ ሰላማዊ እንዲሆን በቂ ስራ ተሰርቷልም ሲሉ ተናግረዋል። ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለ የሚጣሉ ክልከላዎችን በተመለከተ ማብራሪያ ሰጥተዋል። ወደ 45 ደቂቃ የወሰደ ጋዜጣዊ መግለጫ ነበረ፣ ሰፋ ያለ ነበር ብሎናል። ይሄ እንግዲህ የምርጫ እንቅስቃሴ ቶሎ ቶሎ ወይም በየጊዜው ምርጫው እስከሚደረግ ድረስ ዘገባዎችን የምናሰናዳበት ስለሚሆን በነገው ምሽት ደግሞ ምን አዲስ ነገር አለ ስንል ወደ ሐዋሳው ዘጋቢያችን መደወላችን አይቀርም። ለዛሬው ዮናታን
እናመሰግናለን። ቀጥለን እንግዲህ ሙዚቃ ወደ እናንተ እናደርሳለን።
አድማጮች እንግዲህ ለዛሬ ጋቢና ቪኦኤ የያዝነው ፕሮግራም ይሄ ነበር። በነገው ምሽት እንገናኝ። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበርን። ስርጭታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
ደህና ደሩ።
Kun Radio Sagale Americati.